መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ ማስተማሪያ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን አጸዳ አገኘሁት። ይመጣል መጽሐፉን አነበብኩ፣ ተረጎምኩት፣ አሳተምኩ። ከዚያ የኔ ጓደኞች ዲግሪ ያላቸው ጓደኞቼ በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን ጨረስን የሰማሁ። በዚህ ምክንያት እነሱ አንድ መጽሐፍ ብቻ ለህይወታቸው ካንብበው ሌላ ህብረተሰብ ከዚህ የባሰ እንደሆነ በመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል ማለት በዚህ አመት በ2008 ራስ አደራረገ ቤተ መጽሐፍትን መሰረች እያሉ ማለት ነው።
መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን።
ቤተ መጽሐፍታችን ላለፉት 4 ዓመታት አገልግሎት እየሰጠ የሚገኝ ነው። ራስ አደራረገ ቤተ መጽሐፍት 2000 የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የእኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ስለስሉ ነው። በቀን 1 ብር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዣ አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለ4 ዓመት እየቀጠልን ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ሽያጭም አለ። ከዚያም የሚያገኘው ኮሚሽን የተወሰነ በአስተዳደራዊ ወጪዎች ሽፋን ይሰጣል ማለት።
ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍ፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገርስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል?
የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተርጎም የጀመርኩት የአሜሪካ ሰላም ጓድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት እጥረት በአብያተ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ በእንግሊዝኛ እና በአፍሪካ ቋንቋ የእኛ ሀገር ቋንቋዎች ስላልተካተቱ እነዚያን እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዙኝ። እዛ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ 5 ዓመት በፊት ይሆናል። እነሱን እየተረጎም በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት 13 የዓለም ያስነሳ ቀን ይከበር ነበር። አመታዊ ነው። የህንድ ድርጅት ስቶሪ ዊቨር የሚባል እሱ ተርጉምልን በማለት በጎ ፈቃደኞችን ያግዙ ነበር። 40 የተረት መጽሐፍትን ተርጉም ያለው ለዘንድሮ የዓለም ያስመሳ ቀን።
በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህፃናት የሚሆኑ መጽሐፎችን በምታስተናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህስ ፈታቸው?
ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀው ድረስ እንደሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያ እና መጽሐፍት ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዲ እየሰራው ነው። ቤተ መጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምኩ ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልነሳ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖር ይችላል እና በየአካባቢው የግል ቤተ መጽሐፍት ሊስፋፋ ይችላል በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትም ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ በቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች፣ ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት የማዘጋጀው በብዛት በበጎ ፈቃደኝነት እና ለዘርፉ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም፣ ብናነብ እና ብናሰራጭ አሁን ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተኮትኩቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለን ስራ ብንሰራ ከዛሬ ብንተረጉምላቸው፣ ብናሰራጭላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄውን በብዛት የሚታይ
የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባው?
እሺ፣ አመሰግናለሁ። መጽሐፉ ሌፍት ቱ ቴል የኢማክሊን ዲቫጂዛ ወደ አማርኛ የተረጎምኩት ፉቲክስ በሚል ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር፣ አንዳችን የሌላውን ባህል፣ ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ፣ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምን ዝም ብለት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለ ይመስለኛል እና ከቻችሎ የመኖር እሴታችን እየተሸረሸረ መጥቷል። ስለዚህ በተለይ 2008 ላይ ነበር የተረጎምኩት። ከዚያ ወዲህ እየተባባሰ መምጣቱን መታደል ይቻላል። ለወጣቱ ትውልድ ከቻችሎ ስለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማጉላት ላይ ትምህርት የሚሰጠን መጽሐፍ ነው። Be away.